ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 5 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
እሁድ ጥር 5 ቀን 1503 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በአድማጮቻችን በዛሬ ዝግጅታችን ቀዳሜ ጥር 4 ቀን በፍኖተ ርዕይ ተላልፎ የነበረውን የኢትዮጵያ ወዴት ፕሮግራም የመጀመሪያውን ክፍል እናቀርባለን። የኢትዮጵያ ወዴት ፕሮግራም በዩቲዩብ ቻናል በየሳምንቱ ቀዳሜ የሚተላለፍ ነው። በዚህ ዝግጅት ላይ የሳምንቱ ዜናዎች ይተነተናሉ። ዋናና ወቅታዊ በሆኑ የኢትዮጵያ ጉዳዮች ላይም ውይይት ይደረጋል። ይህ ኢትዮጵያ ወዴት ነው። ኢትዮጵያ ወዴት የሀገራችንንና የዓለም አቀፍ የፖለቲካ ሁኔታን በመተንተን ሀገራችንና ህብረተሰባችን ወዴት አቅጣጫ እየተጓዘ እንዳለ ግንዛቤ ለማስጨበጥ ዘወትር ቅዳሜ በ2 ፒኤም ኢስተርን ታይም በፍኖተ ዲሞክራሲ ፍኖተ ርዕይ የሚቀርብ ዝግጅት ነው። ውድ የፍኖተ ርዕይ ፍኖተ ዲሞክራሲ ተከታታዮች እንደምን ሰነበታችሁ? አብራችሁ ስላላችሁ እያመሰገን የዩቲዩብ ፔጃችንን ሰብስክራይብ በማድረግና የፌስቡክ አድራሻችንን ፎሎ በማድረግ ዝግጅቶቻችንን እንድትከታተሉ እንጋብዛለን። ፍኖተ ርዕይ ፍኖተ ዲሞክራሲ የኢህአፓ ስታል
ከነስልኝ እንደምን ሰነበታችሁ ተመልካቾቻችን። የኢትዮጵያ ወዴት የውይይትና የመረጃ መድረክ ነው። በየሳምንቱ ቅዳሜ ከ2 ፒኤም ኢስተርን ታይም ጀምሮ በዩቲዩብ ቻናል የሚተላለፍ ፕሮግራም ነው። በዛሬ ውይይታችን ላይ አብረውን የሚቆዩት አቶ አዛልና አቶ መለሰ ናቸው። እኔ የውይይቱ መሪ ደግሞ ንጉሴ ነኝ። በዛሬው ዕለትም ልክ ባለፈው ሳምንትና በተከታታይ እንደምናደርገው ሁሉ የዛሬ ዋና አጀንዳችንና ርዕሳችን የሚሆነው ህዝባዊ ትግሉን ለማፋፋም ምን መደረግ አለበት በሚለው ዙሪያ የተወሰኑ አልፎ አልፎ በአገራችን ውስጥ ተከናውነው የነበሩ ዋናውና የዜና ጉዳዮችን ከተመለከትን በኋላ ወደ ዋናው አጀንዳችን እንመጣለን። እንግዲህ ወደ በአካባቢው ተፈጥረው ወደ ነበሩ ዜናዎች ስንመጣ በለፈውም ሳምንት ዋና ሆኖ ቆይቶ የነበረው የሶማሌላንድ ወደብ የመግዛትና ለአምስት ዓመት ወደቡን የመያዙ ጉዳይ ይገኝበታል። አሁን በዋናነት አለ በአካባቢው የተፈጠረውንና ይህንን አስመልክቶ የተፈጠሩትን ሁኔታዎች ባጭሩ ቃኝተን እናልፋለን። ከዚያም በአዲስ አበባ አሁንም በአዲስ አበባና በሌሎች ቦታዎች ህዝብ በመታፈስ ላይ ነው ያለው። ይሄን ሁሉ በሚደረግበት ጊዜ ደግሞ የሚፈለገው ያለውን የትግሉን ሁኔታ በኢትዮጵያ ውስጥ ያለውን ሁኔታ ለማደፍረስ ወይም ደግሞ ተከታይ ናቸው በማለት በተቻለ መጠን ብዙዎችን ለማሰር ይህም በዘር ላይ የተመሰረተ እንደሆነ ያየንበት ሁኔታ አለ። ሌላ ደግሞ በአዲስ አበባ ከተማ አካባቢ ብዙ የተለያዩ ነገሮች በመፈጠር ላይ ናቸው። የምግብ እህል እጥረት አለ ውድነት አለ ህዝብ ከሚያገኘው ገቢ በላይ የሆነበት አሁን ወደ ረሃብና ወደ ችግር የሚመጣበት ሁኔታ ሊከሰት የሚችልበት ሁኔታዎች ይኖራሉ ተብሏል። በሌላ በኩል ደግሞ በአዲስ አበባ ውስጥ ታሪካዊ ናቸው የተባሉና አዲስ አበባ አድርገዋት ከነበሩት እና መቆየትም ከሚገባቸው ይቆያሉ ተብለውም ከተገመቱት ውስጥ አብዛኛዎቹን እያፈረሱ እንደሆነም እያየን ነው። ይህም ትልቅ ተቃውሞ ቢያስነሳም ከተቃውሞው አገራችን ካለችበት ካሁን ሁኔታ ጋር ስናስተያየው ተቃውሞ ያናያል ላይሆን ይችላል የሚልም አለ። ምክንያቱም በሌሎች ጉዳዮች የተወጠረው ህዝብ በአንዳንድ ወያኔ ጊዜ ጀምሮ ታሪካዊ ቦታዎችን በማፍረስ እየተጠመደ መሆኑን እናውቃለን። እንግዲህ እነዚህንና የመሳሰሉትን ጉዳዮች በተቻለ መጠን እንመለከታለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኩል ደግሞ ጳጳሳት የተለያዩ መግለጫዎችን መስጠት ጀምረዋል። እሱንም ሁኔታ ተመልክተ ነው እናቀርባለን። በመጀመሪያ እንግዲህ አቶ አዛለ የሶማሌላንዱ ጉዳይ በጣም እየተጋጋለ እየሄደ ነው፣ አላስፈላጊ በሆነ ሁኔታ ላይ ነው ያለው እና ይህንን አስመልክቶ በቅርቡ እንግዲህ ባሳለፍነው ሳምንት ውስጥ የሶማሌላንዱ የመከላከያ ሚኒስትር ስልጣኑን ለቋል። ይሄ ደግሞ ራሳቸው በሀገራቸው ውስጥ ሶማሌላንድ እርስ በርስ መስማማት እንዳቃታቸው እና ስምምነቱ እንደሌለም ያሳያል። በሌላ በኩል ደግሞ ለረጅም ጊዜያት በሶማሌላንድም ይሆን በሞቃዲሾ አካባቢ የሚኖሩ ኢትዮጵያውያን የመደብደብና ቤታቸው የመቃጠል እንደዚህ አይነት በደል እየደረሰባቸው እንደሚገኝም ተረድተናል እና በጠቅላላ ስታየው አሁን በሶማሌላንድ ላይ በእርግጥ ስናየው አገዛዙ ከአንድ በሀገር ውስጥ ያለው ሰላም ሳይሰፍ በሀገሪቱ ውስጥ በተለይ በሚኑ የሀገራችን ክፍል በአማራው አካባቢ ከፍተኛ ትግልና ጦርነት ባለበት ሁኔታ እንደገና መልሶ ደግሞ ከሀገራችን ውጭ ከድንበሩ እንኳን በብዙ ኪሎ ሜትር በሚርቅ ቦታ ላይ 20 ኪሎ ሜትር ርዝመት ያለውን ቦታ ለወደብነትና ለባህር ኃይል መጠቀሚያነት ፈልገዋለሁ ካለ በኋላ እንግዲህ ሀገራችን ውጭ ሀገራችን ውስጥ የሚገባውና የሚደበደበው ህዝብ ሳይንስ በውጭ ያሉ ሀገራችን ሰዎችም ይሄ እጣ ክፍላቸው ሆኗል እና እስቲ ይህን በሚመለከት ትንሽ ዘርዘር አድርገህ ብትነግረን።
ጥሩ አቶ ንጉሴ፣ እንግዲህ ይህንን የኢትዮጵያ ሳይሆን አብይ አህመድ ወደብን አስመልክቶ ብዙ አውርቷል፣ ከቀይ ባህር እስከ ሀርበሻ ድረስ ባላ ዋናው ነገር በሶስት ቦታ ከፍየ ፈልጋለሁ። የዚህን አሁን ወደብን አስመልክቶ የተፈጠረውን ፖለቲካል፣ ኢኮኖሚካልና ሶሻል ክራይሲስ የተፈጠሩትን በዛ ወደብን ይላሉ። አንደኛ አብይ አህመድ ያስመሰለኝ የኢትዮጵያ ሕዝብ ጦርነት ለምሳሌ ፈለገው ለምንድን ነው? ሁለተኛ በዚች ያስነሳው የረጅም ጊዜ የድንበር ኢሹዎች ያሉባት ሀገር ኤትኒካሊ ደግሞ የምናይበት ሕዝቡ ከፍተኛ በዛ አካባቢ ጦርነት ወይም ደግሞ ብጥብጥ ማስነሳት በቀላሉ ሴትል የማይሆን እንደሆነ የታወቀ ጦርነት መነሳቱ ለምንድን ነው የሚለው አንድ ሁኔታ ነው። ሁለተኛ ወደብ የሚባል ነገር ከኢትዮጵያም ከጅቡቲ ከኬንያም ጋራ ስምምነት ካስፈለገ ኪራይ ከሆነ ለምዕራብ ኢትዮጵያ ከኬንያ ጋራ፣ ለምስራቅ ኢትዮጵያ ያው በኛ የሆኑት የኤርትራና ጅቡቲ አካባቢ ያሉ ወደቦችን ተከራይቶ እቃዎችን ግንኙነቶችን መፍጠር ይቻላል። ወደፊት ደግሞ በእነኚህ ጎረቤት ሀገሮች በሶማሊያም አካባቢ ሰላም የሚመጣ መንገድ በዛ አካባቢ ካለው የኪራይ እስከሆነ ድረስ ተከራይቶ ጋራ አካባቢ አሳድጎ የጋራ ጥቅምን በጋራ የሚሰራበት መንገድ መፍጠር ይቻላል። ይህ ሁሉ ሁኔታ እያለ አብይ አህመድ ኢትዮጵያን ለማስመለስ መስለበት ሁለተኛው ሪዝን ለምንድነው? በተለይ በሀገሪቱ ከፍተኛ የወታደራዊ ክራይሲስ የደረሰበትን እንትን የሆ ሁለቱ አቅጣጫ የማሳት ትኩረት የሚያደርጉ ሁኔታዎችን ተጠቅሞ ስልጣኑን ለማራዘም ሁኔታ እንደሆነ ለማየት ነው። ያነሳሁትን ጥያቄ ልመልስ። ባለፉት በዚሁ ሚዲያችን ላይ ገልጸን ነበር። አብይ አህመድ በእሱ ላይ የተነሳውን አቅጣጫ ያለውን በተለይ ደግሞ ኦሮሞ እያለ እስከዛሬ ድረስ ይኖረ እንዳ እሱ ብቻ አይደለም ንጹህ ተከታታይ ነው። የመሳሳይ ስራዎች ተሰራው ኦሮሞ ስንገደው ነው ነው በሩበት ሁኔታ ተክቶ ህዝብ በስደት ዓለም ደረጃ በሶማሊያ በሶማሊያ በምትባለው ባህር ጌታ አካባቢ በብዛት የሚኖሩት የባሌ ያሩሲ ያረግ አካባቢ ወደዛ የፈለሱ ኦሮሞ ዝርያ ያለባቸው ኢትዮጵያውያን ናቸው። እነኚህ ሰዎች በባህልም በቋንቋም በሃይማኖትም ደግሞ ከአካባቢው ህዝብ ጋራ ተዋህደው የሚኖሩ ህዝቦች ናቸው። ነገር ግን በሁለቱ ሀገራት መካከል ምንጊዜም አሁን ብቻ አይደለም ምንጊዜም ድብቅ አንዱ አንዱን ከዛ የማስወጣት ስራዎች ለረጅም ጊዜ ሲካሄዱ ነበር። ይሄንን ቴንሽን በመጠቀም የኦሮሞ ማህበረሰብ አብይ አህመድን ከሚያነሳበት የተቃውሞ እንትን አቅጣጫውን ለማስቀየር ከሀገር ቤት እንኳን በጎረቤት ሀገር ውስጥ እንዳይኖሩ ብጥብጥ እያስነሳ ሊያስነሳና ህዝቡን የመፈናቀል የመሰደድ ንብረቱን የማጣት ህይወቱን የማጣት ሁኔታዎችን ሊያመቻች ነው ብለን ባለፈው ሳምንት ተናግረን ነበር። ሹሪናፍ ይሄ ምንም አልተሳሳትንም። አሁን የዛሬ የድረሱልን ጥሪ እያሰማን ያለው የሰው ህይወት ሁሉ አልፏል። ምክንያቱም አሁን በዛ አካባቢ እየተናፈሰ ያለው ምንድነው ኦሮሞማ የሚማረው የመስፋፋት አላማ ያለው አገዛዝ ሌላውንም የኢትዮጵያ ህዝብ በጥብጦ ህዝብን በውስጥ የማፈናቀል ስራ ከፍተኛ ሰርቶ አሁን ድንበር ጥሶኛንም እያፈናቀለ ድንበራችን ግዛታችን ለመውሰድ የመጣ አረመኔ ነው። ስለዚህ የዛ ዝርያ ያላችሁ ሁሉ ደጋፊ ሊሆኑ ይችላሉ በሚል በእነሱ ላይ ከፍተኛ ማዕበል የሆነ ህዝብ የማፈናቀል ስራ እየተሰራ አሁን ያለው ይህንን ማስቆም ራሱ በጣም 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 ከባድ ነው። አሁን ግን በዚህ መሀል የሚያልቀው ማን ነው? አብዛኛው ከ90% በላይ የሆነው የኦሮሞ ብሔረሰብ ተወላጅ የሆኑ ኢትዮጵያውያን ናቸው። ይህንን በማድረግ አብይ አህመድ ኦሮሞዎች በሱ ላይ እንዳይነሱ ለማድረግ ከሚያስችለው ስትራቴጂክ የፖለቲካ ቁማር አንዱ ነው። ይህንን አድርጎ ኦሮሞ ተፈናቅሎ ጎረቤት ሀገር መሄድ አይችልም፣ ኬንያ መሄድ አይችልም፣ ሶማሊያ መሄድ አይችልም፣ ሱዳን መሄድ አይችልም፣ ጅቡቲ መሄድ አይችልም። ምክንያቱም የጅቡቲ ህዝብ እያስወጣቸው፣ የአርጌሳ ህዝብ እያስወጣቸው፣ ፑንትላንድ ህዝብም እያስወጣቸው እና የጅቡቲም እያስወጣ ስለሆነ እነኚህ ህዝቦች አሁን ተንከራተው ማለቅ ወይ ላብድ ሰጥተው አዎ ጌታችን እያሉ እንዲቀመጡ የማድረግና ትቀመጣለህ ተቀመጥ። ይሄ አንዱ ስትራቴጂ። ሌላኛው ስትራቴጂ እንግዲህ በዛ አካባቢ ይሄንን አይነት የድንበሩ ግጭትን በማስነሳት ዓለም አቀፋዊ የሆነ የፖለቲካ አቴንሽን ፈጥሮ እሱ ተመልሶ ወደ ጓዳ የአገሬ ማፍረስ ፋኖን የማውደም ተቃዋሚዎች የሚላቸውን የማፈን የመስደድ የማሰደድ እና ፋታ አግኝቶ ደግሞ ስልጣኑን የመበወዝ እና እንደገና ህዝብ የጭፍጨፋ ስትራቴጂውን አጠናክሮ እንዲሄድ የሚያመቸውን ፋታ ለማግኘት የፈጠራቸው የፖለቲካ ቁማሮች እንደሆኑ ይሄ የወደብ ሁኔታ በምንም ተአምር የኢትዮጵያ ኢሹ አይደለም። የአብይ አህመድ አሊ የግል የፖለቲካ ስልጣን ማረዘሚያ ኢሹ ተደርጎ ነው እንጂ መታየት ያለበት። ይሄ አሁን ብቅ የፖለቲካ ተንታኞች ዓለም አቀፍ የቀይ ባህር ሊቅነን የሚሉ ኃይሎች እየወጡ የሚተነትኑት ግብጽ በዚህ ትወረናለች፣ ኢሳያስ በዚህ ይወረናል፣ ጅቡቲ በዚህ ትንበላለች፣ ግንባር ፈጠሩብን የሚባለው ሁኔታ ሁሉ በኢትዮጵያ ህዝብ ላይ ሳይኮሎጂካል ቴረር እና ፍራቻ ለቀው ከአብይ አህመድ ጎን እንዲሰለፉ የሚያደርግ እንጂ ምንም ግንኙነት እንደለም። የዚህ ሁሉ ጠንቅ አብይ አህመድ የሚመራው ስርዓት ስለሆነ ይህንን ስርዓት ከስር ከመሰረቱ ፈንቅሎ መጣል ብቻ ነው የኢትዮጵያ ህዝብ አሁን ያለው አስቸኳይ አንገብጋቢ ትግል መካሄድ ያለበት። ይሄ በዚህ ዙሪያ እየመጣ አዋቂ ነኝ እያለ የምንተባተብ ሁሉ የአብይ አህመድ አገልጋይ ነው። የህዝብን ሞራል የህዝብን የይህንን ስርዓት የማስወገድ እንትን በሶማሌ ወረረችን በሚል ሌላ ቋንቋ ለማምጣት የሚደረግ ኤርትራ በትግራይ ላይ ልትዘውት ነው ትግራይ ላይ የሚል ፕሮፓጋንዳ አብይ አህመድ ሆነ ብሎ ኤርትራ ከእንግዲህ ወደ ለምንድን ነው በኤርትራ በትግራይ ላይ የምትሰምተው? ኤርትራ ራሷን የቻለ የራሷ ማህበራዊ ኢኮኖሚያዊ ፖለቲካዊ የራሷ ኢሹ ያላት ሀገር የራሷን ችግር በራሷን የምትፈታበት መንገድ መፈለግ ያለባት እንጂም ኤርትራን ሄዳ የምትወር ጎንደርን የምትወር ጅቡትን የምትወራበት ምክንያት ምንም ነገር የለም። ይሄን ደግሞ የማስፈራሪያ እዚህ አካባቢ የሚያቦኩት የማስፈራሪያ በምንም ተአምር የአብይ አህመድ ስርዓት መወገድ ያለበት ሊወገድም የሚገባ አንድ ቀን ማደር የሌለበት ይሄ ኢትዮጵያ ሊወር የመጣ አገርም የለም። አብይ አህመድ ቸርችሮ ጨርሶታል። ለሱዳን ሰጥቷል። ለኬንያም በኩል እንደዛው፣ በኤርትራም በኩል እንደዛው ያደረገው ሁኔታ ነው። መቼ ነው በደቡብ ሱዳን ሁለት ወረዳ ስትይዝ ደቡብ ሱዳን የሰጠው እሱ አይደለም? ሰሜን ሱዳን ያን ያህል ኪሎ ሜትር 60 ኪሎ ሜትር ስፋት ከ180 ኪሎ ሜትር በላይ ርዝመት ያለውን የሰሜኑን ግዛት ገብቶ ስትወስድ ሆነ ብሎ የተፈራረሙ ከመለስ ዜናዊ ጊዜ አብይ አህመድ ደግሞ እምራቹ ውሰዱ አሁን ነው ሰዓቱ ብሎ የመረቀላቸው አይደለም? የትኛውን ሀገር ነው ወደብ የሚፈልግለት አብይ አህመድ? የትኛውን ኢትዮጵያ ነው ወደብ የሚፈልግለት አብይ አህመድ? አብይ አህመድ ለራሱ ስልጣን ማራዘሚያ የፈጠረው የፕሮፓጋንዳ ስራ እንጂ ሌላ የኢትዮጵያ የወደብ ጥያቄም አይደለም። የአብይ አህመድ የስልጣን ማራዘሚያ ፖለቲካል ቁማር ነው ተብሎ ነው መተርጎምም መነገርም ያለበት። ከዛ ውጪ ሊነገራችሁ ይሄ የኦሮሞዎቹን በዛ አካባቢ አሁን ትግበል ኦሮሞዎቹ እየተጨፈጨፉ ነው። ኦኬ መጨፍጨፍ መፈናቀል ንብረታቸው መዘረፍ ጥላቻ በቅስቀሳ በማ በጅቡቲ በሶማሊያ በኬንያ ሙሉ እየተካሄደ ነው ያለው። ተስፋፊ ተብሎ ተፈርጇል። ተስፋፊነቱ የቤንሻንጉልን የደቡብ ህዝቦችን የአማራን ምናምን ብሎ የሰየማቸው ክልሎች ሁሉ እየወረረ የኦሮሞ ነው እያለ ሀርጌሳ ስሙ ሀርጌሳ ነው እሬት ማለት ነው በኦሮምኛ። ስለዚህ ከነ ስሙ የእኛ ነው ኦሮሞ ነው ያለ። ሀውያ ኦሮሞ ነው ያለ። ገደቡርሲ የሚባለው ዘር ኦሮሞ ነው። ዶሪ የሚባለው ዘር ኦሮሞ ነው በሚል ፕሮፓጋንዳ የነዛ ያለ በእሉ በምንድነው በህልም ውስጥ የሚባዝን ስርዓት ነው ይሄ ስርዓት። ህዝቦች ዛሬ እገሌንም ብለው ካሉ እገሌ ናቸው ዛስዋሉ ላይ እና ይሄንን ያደረጋለ የተቀበዘበዘ ስርዓት ነው ይሄ። እንግዲህ የእንትኑ ሌላው በሰሜኑ በኩል በሚካሄደው ሶስተኛው ጥያቄ በሰሜኑ በኩል በሚካሄደው ጦርነት የአብይ አህመድ ወታደራዊ አቅሙ እየተንኮታኮተ ያለ ነው። የደህንነት አቅሙ እየተንኮታኮተ ያለበት ነው። የወታደር አቅርቦቱ ደርቋል። የትም የሚሄድበት መንገድ የለም። የኦሮሞ ህዝብ እየተሰደደ ነው ያለ ከአብይ አህመድ ወታደራዊ አፈሳና ምልመላ ለመሸሽ። የት ነው የሚሄደው? ወደ ጅቡቲና ወደ ሶማሊያ ወደ ሀርጌሳ ነው የሚሄደው። ይሄን ሁሉ እንዲነቅፍ ለማድረግ የታቀደ የአብይ አህመድ የፖለቲካ ቁማር ነው። ይህንን የኦሮሞም ሰፊ ህዝብ ሊያገባ በሰፊው የምንሄድበት ጉዳይ ነው ያለው። ዋናው ጦርነት ላይ የኦሮሞ ወጣቶች በቃን ብለው እየተሰደዱ በመሆናቸው ትልቁ የስደት መውጫ በራቸው ጅቡቲ፣ ሶማሊያ እና ኬንያ ነው። በእነኛ ሀገሮች ሁሉ ተጠልተው በአካባቢው ህዝብ ጠላት ተደርገው እንዲቆጠሩና ተመልሰው መውጫን አጥተው ለሱ የወታደር መልመላ አቅርቦት ዝግጁ ሆነው እንዲገኙ ለማድረግ የእሱም ካድሬዎች የእሱም ደጋፊዎች ያለ የሌለን ስራቸውን እየተረባረቡ ወደብ አገኘን ባህር በር እንትለን ነው ናቫል እንትን የባህር ኃይል ልንገነባ ነው እልል በኢትዮጵያ እያሉ የሚሉበት ሁኔታ ይሄ ስውር አጭበርባሪ የፖለቲካ ቁማርነቱን ሰፊው የኦሮሞ ህዝብም ሊያውቀው ይገባል የሚል ነው ያለኝ። አቶ ንጉሴ
በጣም አመሰግናለሁ። እንግዲህ ሶማሊላንድን ጉዳይ ስንመለከተው በአለም አካባቢ የመነጋገሪያ ርዕስ ሆኖ የቀረበበት ምክንያቶች አሉ እና ይህም ምክንያት እንግዲህ ዝም ብሎ ወጥቶ የወደብ ያስፈልገናል የሚለው ቅስቀሳ ከተጀመረ ከወራት በኋላ ደግሞ የተወሰኑ አንድ ሁለት ወራት ካለፈ በኋላ ደግሞ እንደተገኘ እንደ ዱብ እዳ እንደተገኘ ተደርጎ እንደገና በተመሳሳይ ከዚህ ቀደም ግድብ ልንሰራ ነው ተብሎ ህዝብን መለስ ዜናዊ አጭበርብሮት እንደነበረው እስካሁንም ድረስ ያው እንግዲህ በሜቴክ በሚባለው ራሳቸው በቋቋሙት ኩባንያ አማካኝነት ገንዘቡን ሁሉ ዘርፈው እንደጨረሱ የምናስታውሰው ነው። አሁንም ደግሞ በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እየተባባሰ ሲሄድ ህዝብ ከዋና ከተማው ወደ ሌሎች ከተሞች በተለይ ወደ ደቡብ ከተሞች ወደ ወለጋ ወደ አሩሲም ይሁን ወደ ሐረርጌ ባሉት የበፊት የነበሩት ክፍለ ሀገሮች ውስጥ የመነቃነቅ መብቱ እየተገደበ ባለበት ሁኔታ እንደገና ሌላ አገር መስርተን ወደዛ እንደፈለግን እንመላለሳለን የሚለው አእምሮ ካላቸው ሰዎች የሚወጣ እንዳልሆነ ሁላችንም እንረዳዋለን እና በዛ በኩል ተዋለን አቶ ፍሬሰው ዘግየት ብሎ ስለተቀላቀለን እንኳን ደህና መጣህለዋለሁ እና በውይይታችንም ላይ ተሳታፊ ይሆናል። አሁን የሚቀጥለው ርዕሳችን የሚሆነው እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰሞኑን እንግዲህ የገና በዓል ማለትም የልደት በዓል ተከብሯል። ሰሞኑን እንደገና በሚቀጥለው ሳምንት ደግሞ የጥምቀት በዓል ይከበራል እና ቤተክርስቲያናችንን እነሱ የሚፈልጓት ብዙ ጊዜ የሚፈልጓት ኦፍኮርስ በቱሪዝም በኩል ብዙ ገቢ የምታስገባ ስለሆነችም በሚያስፈልጋቸው እና ቤተሰብ ለራሳቸው ጥቅም በሚሆንበት ጊዜ የኢትዮጵያ ኦርቶዶክስ ባህላትንና በዓላትንና የኢትዮጵያን ሕዝብ ባህል አስመልክቶ ባሉት ሁኔታዎች ላይ ለመነገድ ለመሸከት የሚሞከርበት ሁኔታ አለ እና ሰሞኑን የኢትዮጵያ ኦርቶዶክስ ጳጳሳት የተወሰኑ መግለጫዎችን መስጠት ጀምረዋል። ሲያስተኛቸው የኢትዮጵያ ቤተክርስቲያን ከፖለቲካ ውጭ ነች፣ ሲሆን ደግሞ አንዳንድ ነገሮችን እነሱ ለራሳቸው የሚመቻቸው እንዲናገሩላቸው ያደርጋሉ፣ ካልሆነ ግን ቤተክርስቲያኗ በፖለቲካ መግባት የለባትም የሚልም አንዳንድ ለካድሬዎች ከአገዛዙ ከብልጽግና ካድሬዎች ሲነገሩ የምንሰማቸው ሁኔታዎች አሉና በቅድሚያ ጳጳሱ የተናገሩትን ባጭሩ ሰምተን አቶ መለስ ያንን በሚመለከት ባጭሩ እንዲቀብራታለን እጠይቃለሁ።
መወነጃጀሉም የለም። እስኪ ለሰላም ጊዜ ነው፣ ወደ ሰላም እናምራ። የላይፈሪ የታይፈሪ ጉልበተኛነቱም ይብቃል። እኔ አንበርክቼ ካልገዛው የሚለው ማስተሳሰብ ይብቃ፣ ምንም የትም አያደርስም። ማሰሪያው ሰላም እንጂ አንበርክኮ የገዛ አይተናነው። ማሰሪያው ሰላም ነው። ይሄዳል የንጹሃን እንደሚፈሳል እንደ ጎርፍ ወላዶች የወላድ መካን ይሆናሉ። መጨረሻ ላይ በሰላም ይቋጭ ይባላል። ለሞተ ይብላኝለት ነው የሚባለው። በቃ አለቀ። ስለዚህ ሰው ሳይሞት ሰላምን ማስፈን የእያንዳንዳችን ግዴታ ነው። ስለዚህ ብፁዕነታቸውም ነገ ይመጣሉ። ይሄዱበትን ሐዋርያዊ ጉዞ ሲፈጽሙ የሚያስጠይቃቸው ካለ የዚያ ጊዜ በዚህ በልኩ ጠይቀናቸዋል ማለት ይቻላል። ግን ከወለለ ሄደ ምን አለ አንዱ ያቀነቅናል፣ ያንኛው ሌላው ደግሞ እውነት ብሎ ያንጸባርቃል። አቡነ ጴጥሮስ ከበላይ አይደለም፣ 100% ከራሴ በላይ መሰክርላቸዋለሁ። 100% በምንም መልኩ አንኮበልልም። አደባባይ ላይ ልጅ ይሄው አንገታችን ብለን እንደምንሰጥ እርግጠኛ ነኝ። ምንም ነገር ለሃይማኖት ድርድር የለንም። ማንንም ማንንም ደግሞ የትኛውም ፖለቲካም ጥገኞችም አይደለንም፣ ልንሆንም አንችልም። ይምጣ ይቆፍር ጉድጓዱ። እውነትን ይዘን እንድንወጣ መልክታችን እንደግል እንደ ቤተክርስቲያን ማቋማችን ይሄው ነው። እግዚአብሔር ይስጥልን። ከልብ አመሰግናለሁ። በዓሉን ለማክበር ከገጠር እስከ ከተማ ከሀገር ውጭ እስከ ሀገር ውስጥ ያለን ከክፍለ ሀገር እስከ ዋናው ከተማችን ድረስ እንሂድ፣ እንስራ። እንግዲህ አዲስ አበባ ላይ ጃን ሜዳ ላይ ሰርገኛ መጣ በርበሬ ቀንጥሶ ትናንትና ብያለሁ። ስንጎበኝ አይታችሁታል። አፍንጫ እኮ የሚያስይዝ ነው። የእንስሳቱም የሰውም የልዩ ልዩ ቆሻሻውም እንዴ እዚያ ላይ ደግሞ ሰልጣኛል። ትናንትና የሰራነው ነገር ሁሉ ረጋግፏል፣ እንዳልነበረ ሆኗል። ስለዚህ አሁን ሁሉም ይሮጣል። ከተማ አስተዳደሩ ብዙ ረድቶናል፣ አምና ዘንድሮም ብዙ እየረዳን ነው። እንዲህ ባይነቱ እናመሰግናለን። ብዙ በተሰራ ቁጥር እኮ እናመሰግናለን። ለማመስገን ወደ ኋላ እንል፣ አንፈራም፣ አናፍር። እገሌ ጠላ እንጠላ፣ እገሌ ወደደ እንውደድ። የኛ ዓላማ አይደለም፣ በጎ ስራ ሲሰራ እናመሰግናለን።
እሺ፣ አቶ መለሰ ገጥር።
እሺ፣ በጣም አመሰግናለሁ። እንግዲህ ጳጳሱ በሰፊው ዘርዝረውታል ይሄን የተናገሩት። አሁን በቅርቡ መንግስት ነኝ የሚለው በሰጣቸው ማስጠንቀቂያ መሰረት ነው። ይኸው ምንድነው፣ አሁን ቀደም ብሎ ካንሳም ነው ለ ሳምንት በፊት የተከሰሱ አንድ ጳጳስ አሉ። መንግስትን አብይን ስላወገዙ ማለት ነው። እና እሳቸውን ደግሞ አሁን መንግስት ነኝ ተብየው ለመያዝ ያዙኝ ልቀቁኝ እያለ ስለሆነ ይህን ካላደረጋችሁና ይህን ዲናውንስ ካላደረጋችሁ ነገ በሚከበረው በዓል ላይ ጃን ሜዳ እንፈቅድላችሁም ብለው ስለተነገረ ነው ማለት ነው። እና እሳቸው ደግሞ የሰጡት መልስ ሌላው ደግሞ እዛ ጋር ተያይዞ አቡነ ጴጥሮስ ኮበለሉ በሚል ያው በየድረገጹ የነሱ ካድሬዎች ሲያናፍሱት ነው የቀረሙ ማለት ነው። እና ትኩረት ሰጥተው ለምንድን ነው በቤተ ክርስቲያኗ ላይ እንደዚህ አይነት ተጽዕኖ ለማሳደር አልፎ ተርፎም ደግሞ በቀጥታ ይህን ካላደረግሽ ይሄ ይሆናል ብሎ በኮንዲሽን ማስቀመጥ የተሞከረ የተፈለገው ሲባል ያው እንደሚታወቀው ኦሮሞማ ብልጽግና የሚባለው ኮሎኔሉ የሚመራው ማለት ነው ጸረ አማራ ነው፣ ጸረ ኦርቶዶክስ ነው፣ ይህን ብለን ጸረ አንድነት ነው የሚለው እንግዲህ በሰፊ የተሄደበትና የተዋህዶ ቤተክርስቲያን ደግሞ ከማንኛውም በላይ ታላቅና ታሪክ ያላትና ኢትዮጵያን እንደ ኢትዮጵያ መሰረት ከሰጡ ተቋማት ዋነኛዋና ግንባር ቀደም መሆኗን የውጭም የውስጥም ጠላቶች የሚያውቁት ነው። ለዛም ነው ነክሶ የያዙት ማለት ነው። ስለዚህ ለዚህ ጥያቄ ሲሰጡ እኛ አንበረከክም ነው ያሉ። አቡነ ጴጥሮስ ለግዳጅ ወይም ለተልእኮ ነው የሄዱ፣ ወደ ኖርዝ አሜሪካ ተመልሰው ይመጣሉ። እኛ የምንከላከለው ሃይማኖት እንጂ የምንከላከለው ሌላ ነገር የለም። ግን በሃይማኖታችን ላይ ከመጣችሁ ደግሞ ያው ግንባር ቀደም ሁን ለመሞት ተዘጋጅተናል ነው ያሉት ማለት ነው። አንበረከክ ምክንያቱም በመሳሪያ በጉልበት አገር ሲያቀና ያየነው ኃይልም የለም። ይልቁንም ደግሞ ዞሮ ዞሮ ራሱ ሲጠፋና ተዋርዶ ሲወድቅ ብቻ ነው። በታሪክ የምንማረው ይሄን ነው እንግዲህ ያስቀመጡት ማለት ነው። አሁንም ጃን ሜዳን አንፈቅድላችሁም ይሄን አናደርግላችሁም የሚባለው መልእክት ለእኛ ምንም ማለት አይደለም። ምክንያቱም እንወጣለን። ኦኬ፣ እኛ የምንሰብከው እኛ ፕሮሞት የምናደርገው አሁንም ሰላምን ነው፣ ሞትን ሳይሆን ደግሞ ትንሳኤን ነው እኛ የምንሰብከው። እና ለሚሞቱት ወይም በቁም ለሞቱትም ሆነ በእንትን ላይ ማለት ወደ መጨረሻም ደግሞ እድሜያቸው ደርሶ ለሞቱት ጠላት የሚሆኑ መጥፎ የሚሆኑ ምን የሚሆኑ እንጸለያለን እንጂ አሁንም እንደነሱ በኃይል የምንሄድ አይደለነው። ግን አሁንም እንትን ወደ መጨረሻ ላይ የተናገሩት ምንድን ነው በኢትዮጵያ ውስጥ በገጠርም በከተማው የመስቀሉን በዓል ለማክበር ወደ ኋላ እንዳትሉ ግፉ። ምን ሞትለት ዓላማ እሱ ስለሆነ በሃይማኖታችን እንከላከላለን ብለውም ነው በደንብ አስረግጠው ያስቀመጡት። እና ይሄ ነው እንግዲህ ዋናው መሆን ያለበት። ይህ ስርዓት ደግሞ ከሁሉም ጋር ተጋጭቷልና በተለይ ደግሞ ሊነኩ በማይችሉ ታቡ በመሆኑ ነገሮች አካባቢ ሁሉ እየገባ እንትን የሚያበላሸው ነገር የራሱን ህይወትና የራሱን ታሪክ ከማበላሸት ባሻገር ኢትዮጵያ እሱ በፈለገው መልክ እንድትፈርስና እሱ በፈለገው መልክ ተሳክቶለት እንዲሞት አይደለም ሁኔታውን እያሳየን ያለው ለማለት ነው። አመሰግናለሁ።
በጣም አመሰግናለሁ። እንግዲህ ወደ በዚህም ጉዳይ ላይ አስፈላጊ ከሆነ የምትጨምረው ካለ አቶ ፍሬሰውን እድሉን እሰጥሃለሁ። ከተወሰኑ ተከታዩ ጥያቄዎች በኋላ ማለት ነው። በአዲስ አበባ ውስጥ የተለያዩ ሁኔታዎች በመፈጠር ላይ ናቸው ያሉት። ይህም ማለት ከህዝበ ውድነቱ ጀምሮ የህዝብ የመግዛት አቅሙ በጣም እየተመናመነ እየሄደ ነው። በሌላ በኩል ደግሞ በአዲስ አበባ አካባቢ በጅምላ ፈሳ በሚደረግበት ጊዜ ደግሞ ከሰዎቹ ላይ የያዙትን ሞባይል ቴሌፎናቸውን እየወሰዱ በውስጡ የሰጡትን ማስተያየት ይሁን የከፈቱትና ያዩትንም ይሁን የፋኖ ደጋፊ ናችሁ ብሎ ለማፈንና በዛው መሰረት ደግሞ መልሶ የበለጠ ለማሰር ደብዛቸውን ለማጥፋት እየተጠቀሙበት እንደሆነ እያየን ነው። በአዲስ አበባ አካባቢ ያሉ ታሪካዊ ቦታዎች ወደ 100 ዓመት ያለፋቸው 100 ዓመት የደረሱ የንግድ ቦታዎችም ህንፃዎችም በማናለብኝነት ያሉበት ቦታ በአለው የሪል ስቴት የቦታ ዋጋ መሰረት ከፍተኛ ዋጋ ስለሚያወጣ በመፍረስ ላይ ናቸው። ታሪክ እዚህ ቀደም ምንም ሐሳብ እንደሌላቸው ከዚህ ቀደም የአዲስ አበባ ባቡር ጣቢያ በሚፈርስበት ጊዜ በወቅቱ ውጭ ሀገር ሰዎች ለመሸጥ ታስቦ የተደረገውን የታሪክ መደምሰስ አይተናል። በወያኔ ጊዜ ወያኔ ያንን ያደረገበትንም ሆን ብሎ እንዳደረገውም ያየንበት ጊዜ ነው። በጠቅላላ በአሁን ባለንበት ሁኔታ ነጋዴውም ምርት ማግኘት ያቃተበት ሁኔታ፣ መንገዶች በመዘጋታቸው ኮኔክሽኔ በመንግስትነትም ያለ ነው እና ኮኔክሽኔ ደግሞ ራሱ ከመንግስት ባለው ድጋፍ መሰረት ደግሞ በራሱ አካባቢ ብቻ ከየትም ቦታ የሚመጡት ወደዛ አካባቢ ብቻ እንዲሄዱ፣ ከራሳቸው አካባቢ ያለው ደግሞ ለከተማው እንዳይደርስ፣ ይህ ደግሞ አርቲፊሻል የሆነ የዋጋ ውድነትን የሚያመጣበት ነው። በእርግጥ ሀገራችን ባለው ሁኔታ የውጭ ምንዛሬ ስለሌለ የዋጋ ግሽበቱ እና የዋጋ ውድነቱ በጣም እየናረ መሄዱንም እየተመለከትን ያለ ነው። አሁን ከዚህ ጋር እያይዤ ግን በቅርቡ ደግሞ ድህነትን አስመልክቶ ኮሎኔሉ የተናገረው ነገር አለና እሱን አዳምጠህ ከዛ ያንን በዛ ላይ አስተያየት ሰጥተህ ይህንንና ሌሎችም ላይ መጨመር እስከዛ እስካሁን ከሰማሃቸው ላይ ደግሞ መጀመር ያለብን እንድታደርግ ድሉን እሰጥሃለሁ። አቶ ፍሬሰው
በሲዳምኛ ሲለመን አይቻላቅም። በሲዳምኛ መለመን ተጀመረ ያልሽ ውስጠት ነው። ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅ ጠኝ ለማኝ ሀገር ውስጥ የኖርሻውን ሲዳማ ለምን ትያለሽ? በየሄድንበት አይደለም እንዴ ማለምንበት ቋንቋ አለ? በየባህሩ ወንድሞች ሴቶች እያለቁ በየእስር ቤት እያለቁ ሲዳማ ለምን? ሲዳማ ማን ነው? ለማኝ ነው ኢትዮጵያዊ። በአፍሪካ ሀገራት እኮ እስር ቤት ያሉ ሰዎች አሁን እንደሚባለው እኮ አይደለም። እዚህ እንደሚቀለደው እኮ አይደለም። በ45 ከ40 በላይ ዲግሪ ሴልሺየስ በጣም በሚያቃጥል አንደርግራውንድ የነበሩ እኮ ናቸው። ስለዚህ አንመጻደቅ በየሰፈራችን። እኛ ሀብታም ነን፣ እኛ ከብት አለን፣ እኛ ወርቅ አለን፣ አይሰራም። ኢትዮጵያ ደሃና ለማኝ ሀገር ነው ፔሬድ። ለምሳሌ አንቺ ጥሩ አባት ነው ያለሽ፣ ምግብ አትቸገሪም። ግን አሁን አሜሪካ ኤምባሲ ብትሄጂ ቪዛ አታገኝም።
ቀጥል አቶ ፍሬሶ።
አመሰግናለሁ አቶ ንጉሴ። ከገና ወዲህ መጀመሪያ መገናኘታችን ስለሆነ እንኳን አደረሳችሁ በመጀመሪያ ደረጃ እና ስለጋበዝከን በጣም አመሰግናለሁ። አዎ እንግዲህ ይሄ ሰውዬ ኢትዮጵያን ከ45 ዲግሪ ሴንቲግሬድ በላይ በሆነ ሙቀት ውስጥ በስደት ይገኛሉ የሚለው ነገር ለመሰደድ ያበቃቸው ምክንያት ምን እንደሆነ በመጀመሪያ ደረጃ እሱ መግለጽ አለበት። እሱ ስልጣን ከያዘ በኋላ በዚህ በአምስት ዓመት ውስጥ እንዲህ አይነት ችግር መኖሩን እያወቀ ከሰዎችን ከቤታቸው እያባረረ በአገር ውስጥ መኖር መሰደድ የማይችሉበት ሁኔታ ላይ ሲደርሱ እንደዚህ አይነት ነገር እንዲፈጠር አስተዋጽኦ ካደረጉት አንዱ እሱ ነው። ለልመና ከዳረገንም አንዱ እሱ ነው። ለኢትዮጵያ የልመና ታሪክም ሆነ ወይም የስደት በጣም ተስፋፋ። አሁን ያለበት ደግሞ በጣም የተበላሸ ስለሆነ ስደትና ልመና መጥቷል። ዛሬ ኢትዮጵያ ብቻ አይደለችም፣ ሶሪያም ለማኝ ሆናለች። የሊቢያ ህዝብ በጋዳፊ ጊዜ ኖር የነበረውና ዛሬ ኖር የነበረው ሁኔታ በምን ላይ እንዳለ ዓለም የሚያውቀው ነው። ዛሬ ኢትዮጵያ ውስጥ ተሰደው እንዲህ አይነት ሁኔታ ውስጥ ሊገኝ የሚያስገርም አይደለም። ነገር ግን ይሄንን የእሱ መፎከሪያ ማድረጉና ልመናን ለማጥፋት ከመታገል ይልቅ ህዝብን በዚህ ደረጃ መስደቡ እንደ አገር መሪ ሆኖ ምን አይነት ውርደት ላይ እንዳለ የሚያሳይ ነው እና ብዙ መባል ይቻላል በዚህ ጉዳይ ላይ ጊዜ ለማጥፋት ወደዚህ እንትን ልሄድና ወደዚህ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ስለተነሳው ጉዳይ አንዳንድ ነገር ማለት እፈልጋለሁ። እንግዲህ ከፈቀድክልኝ ከእንትኑም ጋር ስለሚያያዝ በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጠላት እይታ ውስጥ የገባችው ቆይታለች። እነኚህ አሁን ወያኔና አብይ ስልጣን ላይ ከመጡ ጊዜ ጀምሮ ይሄንን የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የማፍረስ ቀደም ሲልም ጠላት ኢትዮጵያን በወረረችበት ጊዜ ምን ያህል ድርፊያ ምን ያህል ውድመት እንደደረሰባትና ታርጌት እንደነበረች ነው። አሁንም የዚህ ስርዓት ጸረ ኢትዮጵያ የሆነ ስርዓት ሁሉ ይችን ቤተ ክርስቲያን የማጥፋትና የራሱን የመገንባት ሁኔታ ስላለ ወያኔ ገና የአዲስ አበባ ምድር ሲረግጥ ትኩረት አንስቶ የኢትዮጵያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ አውርዶ የራሱን ጳጳስ መሾም ነበረ። ያንን አድርጎ ለ27 ዓመታት ምን ያህል ትግል እንዳስከፈለ ይታወቃል። መለስ የሞተ ጊዜ ማነው ፕሬዚዳንት ግርማ ወልደ ጊዮርጊስ እንደነበሩ ወዲያውኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እርቅ እንዲደረግ ሲፈልጉ ህወሓት ነው ያንን ያቆመው። የበላይነቱን ወይም ደግሞ በዛ አካባቢ ያለውን ተጽዕኖን ስላለ ማለት ነው። ይሄኛው ሲመጣ ደግሞ አንዱ ከኢትዮጵያ ህዝብ ጋር መታረቂያና አብይ አብይ እንዲባል ካደረገው ነገር ወይም ደግሞ በዛ ሰዓት በስርዓት ያልተቋጨ ወደ ሀገር ቤት መሄድ በነበረበት ጊዜ ለሱ ጭቆና ስር ለመግባት ትልቅ እንትን ወሰደ። ትልቅ እመርታውነለት ለሱ ስልጣን ማረዘም። አሁን ግን እኔ በፈለኩበት መንገድ ሂዱ ሲላል ሄድም ሲል አሁን የደረሰበት ሁኔታ እናያለን። እንግዲህ ኢትዮጵያ ከተገነባችበት ነገሮች አንዱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቁን ድርሻ ትይዛለች። እንዲሁም የእስልምና ሃይማኖት አንዱ በእነኚህ እንግዲህ ሃይማኖቶች ውስጥ የኑሮች ሀገር እንደመሆኗ መጠን ዛሬ የቤተክርስቲያን ማቃጠልን በተመለከተ ከምንጊዜውም በላይ በዚህ በአምስት ዓመት ውስጥ የተቃጠሉት ቤተክርስቲያንና የተገደሉት የተዋረዱት ስናይ ከፍተኛው ነው። አሁንም በእኔ ስር ካልሆናችሁ በተለይ በዚህ በእንትን ውስጥ በእኔ ስር ካልሆናችሁና አሁን ጳጳሳቶቹ እንደውም ዘግተዋል፣ በጣም ዘግተዋል። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህ ሁሉ ሳት በላዋ ላይ እየፈሰሰባት አንድም መልስ ሳትሰጥ እስካሁን ቆይታ፣ አሁን ባለፈው በዚህ በጥቁር መልበስ ፕሮግራም ነው ትንሽ አንገቷን ቀና ለማድረግ እየሞከረችው፣ ያንንም በስርዓት ለመምራት አልቻሉም ካለባቸው አፈና ተነስተው። አሁን አቡነ አብርሃም እንደገለጹት በትግሬ ሲኖዶስ መቋቋም የአብይ አህመድ ትእዛዝ እንደሆነ ነው አሁን የገለጹት። አሁንም ደግሞ እዚህ በኦሮሞ መከፋፈል የኦሮሞ ሲኖዶስ ብሎ መቋቋም የአብይ አህመድ የቤት ስራ እንደሆነ የእሱ የእጅ ስራ እንደሆነ ነው የገለጹት። አሁን እንግዲህ ከዚህ የመጨረሻ ማጥፋትና ይሄን ካላደረጋችሁ አላደርግም የሚለው ነገር ሌላ ጉዳይ ነው። የኢትዮጵያ የሃይማኖት ጉባኤ የሚባለው ጉዳይ በዚሁ ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለማውገዝ ዳርዳር እያለ ነው። በተለይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም ከሚያሳዝኑት ነገሮች በዚህ እነሱን ሊያወድማቸው እነሱን ሊገል በተነሳ የሃይማኖት ጉባኤ ላይ ለምን እንዳልወጡና ለምን እዛ ውስጥ ተወሽቀው ተቀርቅረው እንደቀሩ ለማንም ግልጽ ያልሆነ ነገር አለ እና ራሷን ችላ ከኢትዮጵያን አማኞች ጋር ሆና ራሷን መዋጋት ሲገባት በአሁኑ ሰዓት እንደገና ወደ መለማመጥ መሄዷ አግባብ አይደለም እና የጥምቀትንም በዓል ቢሆን በእንደዚህ በመደራደሪያና ይህን ካላደረግ ካላደርግም የሚለው ገለጻው ትክክል ሆኖ የኢትዮጵያ ሕዝብ በሃይማኖት ጉዳይ ማንንም ሳይለምን በራሱ ራሱን እንዲያስከብር ለአዲስ አበባ ሕዝብ ሆነ በሌላ ቦታ የሚገኙትን የአብያተ ክርስቲያናቶችና ሰበካ ጉባኤዎች ሁሉ ተነሱ ማለት አለበት። አሁን ወደኋላ የሚባልበት ጊዜ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንገቷ ውስጥ ሸንቀቆ እየገባ አሜን ብላ መቀበል የሌለባት ጊዜ ነው። ከመግለጫው እንዳየሁት ጥሩ ነው ብልም ፈራ ተባ ያለ ነገር አለው እና የመጨረሻውን ክተት ማወጅ አለባት። ሃይማኖታዊ ክተት ማለት ጂሃድ ማለት ሳይሆን ሃይማኖቱን ለማስከበር ማንም ወደ እሷ የሚመጣውን ሁሉ ወይም ተጽዕኖ የሚያሳድርባትን ሁሉ ማውገዝ አለባት እና እነሱ በዚህ ደረጃ ላይ ከደረሱ እንደ አቡነ ልቋስ የሰጡትን አይተናል፣ ሰምቻለሁ። በትክክል ለሶስት ጳጳሳቶች ናቸው በዚህ ጉዳይ ላይ መልዕክት ያስተላለፉ ትክክል አይደለም ያሉ። አሁንም የወቅታዊ መግለጫ ይህንኑ የሚያመላክት ቢሆንም እያንዳንዱ የሲኖዶሱ አባል እያንዳንዱ የኦርቶዶክስ ቤተክርስቲያን አማኝ በሙሉ በቀጥታ ራሳቸውን ማዘጋጀት አለባቸው። ልክ እንዳለፈው እንደ ጥቁር መልበስ ስርዓት ሁሉ እንደዛ ማድረግ አለባቸው። ሳይውሉ ሳያድሩ ይሄ የሃይማኖት ጉባኤ የተባለው የተደራጀው ኃይል ራሳቸውን ሊውጥ ሊመታ ሊያስመታ የሚወረወረውን ጦር በቀጥታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እንዲያፍ የሚያመቻች በመሆኑ ከዛም እንዲወጡ ደግመን ደጋግመን ብዙ ምዕመናኖች እየጠየቁ ናቸው። ብዙ ምሁራን የኦርቶዶክስ ምሁራኖች እየጠየቁ ናቸው። እስካሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መልስ አልሰጠችም። እንግዲህ ነገሩ አፍጦና አግጦ መጥቷል። ጀግንነት የሚጠይቅ ወይም ደግሞ መስዋዕትነት የሚጠይቅ ጉዳይ ስለሆነ የኢትዮጵያ ጳጳሳቶች ብቻ ሳይሆኑ ሁሉም መዘጋጀት ያለባቸው ጉዳይ ነው። ምህረት ያለው አይመስለኝም። በዚህም ላይ የኢትዮጵያ ሙስሊሞች እንደዚሁ እንደ ኦርቶዶክስ ሁሉ በአንድነት ቆመው የራሳቸውንም ሆነ የሌላውን ሃይማኖት ለማከበር መነሳት ያለባቸው ይመስለኛል። ወቅቱ አሁን ይመስለኛል በእኔ አመለካከት። አመሰግናለሁ።
በጣም ጥሩ። እንግዲህ በስልጣን ላይ ያለው አገዛዝ የብልጽግና ፕሮስፔሪቲ ቸርች ከሚለው ተከትል ላይ መጣ ነው እና በአፍሪካ ውስጥም ደግሞ የተወሰኑ ሀገሮች በእንደዚህ አይነት ተጽዕኖ ስር እንዳሉ እና ህዝባቸውን በማድረግና አባገነንነት በመኖር በመቆየት በሁለተኛ ደረጃ ደግሞ ሃይማኖት ማለት ለራስ ንብረትና ለራስ ዝናን ማትረፍ በብልጽግና ማለት ነው። እንደሱ አይነት በሄደበት በሀገራችንም ያለውን ልክ አቶ ፈሪሳ ብልጽግና እንደሞከርከው ትግሉ በእነሱ በኩል የሚነገረው አንዳንድ የምንሰማቸው አበረታች ቢሆኑም በቂ አይደሉም፣ በትክክል በቂ አይደሉም። በሁለተኛ ደረጃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢትዮጵያ ውስጥ በቆይታም በተከታይም ብዛት ያላት ሆና እያለች በመሪነት ቦታ ላይ የተቀመጡት አብዛኛዎቹ በካድሬነት የነበሩትን መንግስታት የሚያገለግሉ ስለነበሩ ነው። ቤተክርስቲያኗ ደግሞ የገንዘብ ምንጭ መሆኗን ስለሚታወቅ ያንንም በመዝረፍ በዛ ቦታ ላይ ለመቆየት የሚያደርጉትን አለማውያን ሁሉ ቤተክርስቲያኗን ገብተው ወረዋታል እና ያንን በሚመለከት ከራሳቸው ከአባቶቹ ብዙ መሰማት ያለበትና ብዙ እርምጃ መወሰድ ያለባቸው ነገሮች እንዳሉ የምናውቀው ሁኔታ ነው። እና በአቶ አዛለ እንግዲህ ወደ ዋናው ርዕሳችን ለመግባት አንድ የመጨረሻ ጥያቄ ያቀርብላለሁ እና ምንድን ነው የፋኖ ትግል ይሄ ለሁላችሁም የተወሰኑ ደቂቃዎችን ሰጥቼ ሁለት ደቂቃም ቢሆን ሰጥተን በዛው እንድታልፉት ላደርግ ሞክራለሁኝ። የፋኖ ትግል በአጋጣሚ ሆኖ በኢትዮጵያ ውስጥ ባለው ዓለም አቀፋዊ ሁኔታዎችን በሚመለከቱ ማለት ቅድም እንደጠቀስከው የቀይ ባህር ሁኔታ አለ። ቀይ ባህር ላይ በየመን በኩል በተነሳ የመን በፍልስጤሞች ላይ የሚደረገውን ጭፍጨፋ በሚመለከት ጭፍጨፋው እስካልቆመ ድረስ በቀይ ባህር ላይ የሚያልፉትን ወደ እስራኤል የሚሄዱትን መርከቦች በሙሉ መታለሁ፣ የሚሄዱትን በሙሉ እንዳይሄዱ አድርጋለሁ በሚል የጀመረችው ሁኔታ እዚህ እንደደረሰ አይተናል። በሌላ በኩል ደግሞ በሀገራችን ያለው ሁኔታ ደግሞ በቀይ ባህር ላይ ቦታ ፈልጋለሁ የሚል መሆኑንም ደግሞ እናውቃለን እና አንዳንድ ሰዎች እሱን ሁለቱን አንድ ሊያደርጉ የሚሞክሩ ሰዎች አሉና እሱን ጠቀስ አድርገህልኝ እንታል ፈልጋለሁ። በሌላ በኩል ደግሞ በአገራችን አሁን በቀደም መጀመሪያ ላይ ልጠቅስ እንደተሞከርኩት የፋኖ ትግል እየተፋፋመ እየሄደ ነው። በጎንደርም በጎጃምም በሸዋና በወሎ በሁሉም ቦታዎች እየተፋፋመ በመሄድ ላይ እንደሆነና ያንን ደግሞ ባላቸው የሚዲያ ፍቃድ ባላቸው የሚዲያ ግንኙነት መሰረትና ሚዲያውን በመጠቀም ያገዛዙ ካድሬዎች ልክ እርቅ እንደተደረገ የፋኖ ትግል እየተኮላሸ ሊሄድ እንደደረሰ አለመግባባት እንዳለ በመሬት ላይ የምናየውን ነገር ግን ሙሉ ለሙሉ የተለየ መሆኑን እያየን ነው እና ያንንም አስመልክቶ በዚህ በሁለቱ ባነሳቸው ጉዳዮች ላይ ሁላችሁን ሁለት ደቂቃ አስተያየት ሰጥታችሁ እንድታልፉ እፈልጋለሁ። በመጀመሪያ አቶ አዛለ።
በጣም ጥሩ። አንድ ይህንናሁን አንተ በጠየቀ ጉዳዮች ከመግባቴ በፊት ቀደም ሲል አቶ ፍሬሶ እና አቶ መለሰ በሰጡት በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ተጨማሪ ነገር ነው ማለት የምፈልገው ምንድን ነው፣ አንደኛ ሲኖዶሱ ይሄ የኢትዮጵያ ሕዝብ የሚያካሂደው ትግል የህልውና ትግል፣ የሀገር ሉዓላዊነት ትግል፣ የመኖር ያለመኖር ትግል ነው። በዚህ ሁኔታ ውስጥ የኢትዮጵያ ተዋህዶ ቤተክርስቲያን ወይም ደግሞ ሲኖዶስ ከሁሉ በላይ የዚህን የሰርቫይቫል ወይም ደግሞ የመኖር ያለመኖር ትግል ማካሄድ ከነበረባት ደግሞ የዛ ሰለባ ከሆነችው ግንባር ቀደም የምትጠቀስ ነች። ነገር ግን ያንን በማዳፈን ምንም እየተደረገባት እንዳልሆነ በማስመሰል የተሰራው ስራ አገር ላይም በህዝብ ላይም ከፍተኛ በደል እንደሆነ ሲኖዶሱ ወደፊት ሊያምን የሚገባው ጉዳይ ነው። ሁለተኛ የሲኖዶሱን ቀኖና ወይም ዶግማ በመጣስ በሲኖዶስ ላይ ሲኖዶስ ሲመሰርቱ መቀበላቸው ራሳቸው አሁን ቅድም ጋር በትናንት ባለፈው ሳምንት ንግግራቸው ላይ ጳጳሱን አምነዋል። ከሕግ ውጭ ሄደን ተቀብለናል ብለዋል። እንግዲህ ይሄ አገዛዝ መቆሚያ ቦታ የለው። በፕሪንስፕላቸው ላይ ቢቆሙ ኖሮ ያቆም ነበር። ያኔ ጥቁር ለብሶ ህዝቡ ሲወጣ ማዕበል ሆኖ ሲመጣ ቋንጃው መቴ ያሽመደመዱት ይሄ አመራር ሊያምኑ ይገባል። በምንም ተአምር ይቅርታ ማድረግላቸው በዚህ ሁኔታ ይ አሽመድምደውታል። ከዛ በኋላ ለአብይ አህመድ አሊ የፖለቲካ ስልጣኑን ጨዋታውን እንዲጫወት በሩ ወለል አድርገው ከፍተው ተጫውቶበታል። ዛሬ መጨረሻ ላይ ማክበርም አትችሉ ማለት ይሄ እንግዲህ ዓለም አቀፍ ደረጃ በዩኒስኮ ታምኖበት የሚደረግ በዓል አታደርጉም ሲላቸው የመጨረሻ ወጥተው እነሱም የጆጠሉት በነገ ጳጳስ ነኝ ፓትሪያርክ ነኝ የሚሉበት ነጥብ አለመኖሩን አውቀዋል። ይሄንን ስላወቁ አሁን እያወጡ ያሉት አንደኛ ይሄንን አገዛዝ ሙሉ በሙሉ አላስ ነው ሊወጋ ይገባል ብለው ማውገዝ አልቻሉም። ይሄም ፍራቻ ድሎትም ከመጠበቅ ነው። ሃይማኖታዊ የሚባለው ሁኔታ በመንፈሳዊ ዓለም ውስጥ ገብቼ ብዙ የማውራት አቅሙም ችሎታውም የለኝም አልደፍርም። ነገር ግን ሰው የሚለው ሁኔታና አገር በሚለው ሁኔታ ላይ መናገር ይችላል። ሃይማኖትም ወግም ባህልም እምነትም የሚኖረው ህዝብና አገር ሲሆን በሌላ አገር በሌላ ህዝብ እንደከተ ይያምራል። በሌላ ህዝብ ባህል ይሄ ህዝባችን ለዚህ ሰቆቃ ታርጎ ይሄንን ከዚህ አጋኔል ጋራ መስራት ይቻላል ተብሎ የሚሽኮርመም ፖለቲካ አቋም በማንኛውም ላይ ነው። በፖለቲከኞችም ላይ በሲቪክ ማህበራትም ላይ በፖለቲካ ድርጅቶችም ላይ ያለና አቋም ይሄንን ጣላጣላስ ነው ብለው ዛሬ ህዝባዊ አመጹን ያልተቀላቀለና የሚሽኮረመም ሁሉ ካገዛዙ ጋራ ያለ ነው። ዋን ወይ ወራና ምንም ሌላ ትርጉም የለው ምንም ትርጉም የለው የፈለጉትን ይበሉ። ይሄንን አገዛዝ ለማስቀጠል የሚሰራ ስራ እጃሽ ሞንም ሆኖ አራት ሲኖዶስ ሶስት ሲኖዶስ ከዚህ ሲኖዶስ በላይ ግፍ የተቀበለ ማን አለ ባገዛዙ? ምዕመናኑ እንደ በግ እየታረዱበት ያለው የት ነው? ከኡጋዴን ጀምሮ እስከ አዲስ አበባ መሃል ድረስ ማራቱም ማጣጫ ወያኔ በነበረበት ጊዜ ታቦት ተሸክመው በሚሄዱ ካህናትና ጳጳሳትና አማኞች ላይ በጥይት ተተኩሶ ነው ታቦት ተሸካሚ የተመታው። ይሄ ይካዳል? ለዛ ያልተነሳ እንዲነሳ ያልተደረገ ለዛ እንዲሞት ያልተደረገ አገር አለኝውና ዛሬ አንዱን ቦታ ላይ መቆም የምናጣበት ደረጃ ላይ አደረሱን። ያኔ ታቦት ተሸክሞ የሚሄድ በመለሰ ዘናዊ አልሞ ተኳሽ ሲመጣ አምጸው ቢነሱ አይቀጥልም ነበር። አስቀጠሉ። ዛሬ አሁን ያለንበት ደረጃ ላይ እንደውም ጥምቀትም አይደል ባለፈው ጊዜ እንደውም ቤተክርስቲያን ሄዳችሁ አታምኑን ተብለው ከጸሎት ቤተክርስቲያን ከመሳለም ሲከለከሉ ዝም ብለው ተባሉ። የፖለቲካ ደግሞ በፖለቲካ ውስጥ አንገባም የሚባል ነገር አይደል የለም። ምንድነው ፖለቲካ በመጀመሪያ ደረጃ? ምንድነው ሲኖዶስ የራሷ ፖለቲካ አላት። የራሷን የምትመራበት የህጓና ደንቧን ስርዓቷን የምታስከብርበት ስህተት የሰራውን ስህተት ነው ብላ የምታርምበት ትክክል የሰራውን ትክክል ነው ብላ የምታሞገስበት የምትሸልምበት የወደፊት እቅዷንና መስፋፋቷን የምትቀይስበት ፖለቲካ እኮ የመንግስት ስልጣን ብቻ ይዞ መሄድ አለ። ዴይ ቱ ዴይ ህይወታችን የምንመራበት መመሪያችን ራሱ ፖለቲክስ ነው። ሌላ ትርጉም ሊሰጠው የሚፈልግበት ጉዳይ የለም። ፖለቲክን አትናገሩ። ይሄንን በየበዝ ላይ ላብቃ። ቀይ ባህርን በተመለከተ ስለ ቀይ ባህር የኢትዮጵያ የፖለቲካ ሁኔታ በቀይ ባህር ውስጥ ወስዶ ለመሸንቀል የሚሞከረው የአብይ አህመድ ካድሬዎችና ተቀላቢ ምሁራንን ባዮች ተኝተው ዛሬ የሆነ ነገር በመጽሐፍ ብቻ በኢትዮጵያ ፖለቲካ ላይ አምጡ መባልን የሚፈልጉ አወቅን ባዮች የሚያወሩት እንጂ የቀይ ባህር ኢሹ የቻይና በጅቡቲ ላይ የጦር መጠን ተስተካቋቁም ዛሬ ነው ጃፓን በጅቡቲ ላይ የጦር ቤት ስታቋቁም ዛሬ ነው እንዴ? ፈረንሳዮች በዛ ላይ የነበራቸው ቆይታ ዛሬ ነው እንዴ? አሜሪካኖቹ በዛ ላይ ያቋቋሙ ዛሬ ነው እንዴ? ለምን አቋቋሙ? ለምን አቋቋሙ ይሄንን ቢባል እነኚህ ሰዎች ሊያብራሩት ቀደም ሲል የነበረ የአካባቢው ከፍተኛ ሰፕላይ ላይን በመሆኑ እነኚህ ያደጉ አገሮች ሁሉ አስበው የረጅም ጊዜ ጥቅማቸውን ለማስከበር አንድ ነገር ቢፈጠር ጥቅማችን እንዳይቋረጥ የንግድ ግንኙነታችን እንዳይቋረጥ ብለው ኃይላቸውን አጠናክራሉ። በዛሬ በ11ኛው ሰዓት ላይ ደግሞ የተራበች ኢትዮጵያ ራሷ ከነኚህ ሁሉ በኦርቶ ነው የሚባለው በመጽዋትነት የምንኖር ሰዎች ለአካባቢው የፖለቲካ እንትን እኛ ምክንያት እየተደረገ የሚወራው ዝም ብሎ ነው። በቃ እንደው ላለመረሳት አስታውሱም ባይነት ነው። በማ በአብይ አህመድ ፖለቲከኞች እና ካድሬዎች የሚወራ ነው። ይህ አብይ አህመድ ስልጣን ላይ ለመክረም የሚያደርገው የፖለቲካ ቁማር ለኢትዮጵያውያኖች የተሰጠ አጀንዳ እንጂ በዓለም አቀፉ የፖለቲካ እና የጂኦፖለቲክስ ላይ ምንም አይነት ዘለላ እንትን የለው በዛች አካባቢ። እውነቱን ለመናገር ከፈለግ አንድ እኮ አንድ መንግስት ነኝ ባይ በመጀመሪያ ደረጃ የራሱ የሆነ ህዝብ፣ የራሱ የሆነ ጦር፣ የራሱ የሆነ የደህንነት አካል ለዛች አገር ሊሞት የሚችል ሊስልዋ የሚችል አካል ሊኖረው ይገባል። ያ በሌለበት ባዶ ላይ የተበተለ ዘላን የመሰለ መንግስት ባለበት ሰዓት የትኛውን ፍራቻ ነው በዛ ቦታ ላይ የትኛውን ተጽዕኖ ነው ሊያሳድር የሚችለው? ይህንን ራስን አናጭበርበር። ስለዚህ ይሄ ለአብይ አህመድ የሚሰጥ የእድሜ ማራዘኔ አጀንዳ ካድሮቻችሁ እወቁት። እናንተ የአብይ አህመድ ቅጠኞች ምንም ዋጋ እንደሌለ የኢትዮጵያ ህዝብ ያለው አማራጭ ይሄንን ጋኔል ስርዓት አማኝም ሆንክ ፖለቲከኛም ሆንክ አራሽም ሆንክ ላባደርም ሆንክ ተማሪም ሆንክ አስተማሪም ሆንክ የከተማ ነዋሪ የገጠር ነዋሪ በሙሉ ይሄ ጠላት ነው። ይሄ ስርዓት ካልጠፋ መኖር አትችልም። ሰው ሆነንትም ይካዳል ተብሎ ህዝባዊ አመጹን ተቀላቅሎ ይሄን ስርዓት ማስወገድ ብቻ ነው ብዬ ነው የማምነው። እና በእነኚህ ሁኔታዎች ላይ ህዝባችን በምንም ተአምር ሊወናበድ የሚገባው ነገር የለም ነው ምለው። አቶ ንጉሴ።
ኦኬ። አቶ መለስ እንግዲህ አብዛኛውን በተለይ ቀይ ባህር አካባቢ ያለውን የፖለቲካ ሁኔታ እና በሌሎች አገሮችን ተጽዕኖ በዛ ላይ ደግሞ የአገዛዙ ካድሬዎች ደግሞ ያንን መሳሰለው ራሳቸውን ከፍ ለማድረግ የተናገሩትንም ጨምሮ ገልጾታል። በነገራችን ላይ በአሁኑ ጊዜ ባለው የዓለም አቀፍ ፖለቲካ ላይ የኢትዮጵያ ከፈረንጆቹ አዲስ ዓመት ከጃንዋሪ አንድ ቀን ጀምሮ የብሪክስ አባል አገር ሆናም ገብታለች። እንግዲህ ያኛውም እንደተጀመረ እናቃለን ግን ባለው የኢኮኖሚ ሁኔታ ከዚህ በፊት የጠቀስነው ነው። ባለፉት ዝግጅቶቻችን ላይ 32 ሚሊዮን ዶላር ብድሯን መክፈል አቅቷት የነበረውን ችግር እና ያ ደግሞ ሊያመጣ የሚችለውንም አንድምታም ተነጋግረንበታል። በሌላ በኩል ግን እስካሁን ባለው የካድሬ ፖለቲካ እና አመጣጥ በአምባገነንነት የቆዩት አገዛዞች እስካሁን በምናየው በዓለም አቀፍ ደረጃ አስተያየት መስጠት የማይችሉ ከሰጡም አሳፋሪ የሚሆንበትን ደረጃ፣ በሌላ በኩል ደግሞ በአንጻሩ ደግሞ አፍሪካውያን በተለይ በደቡባዊ አፍሪካ ስር ከሳራ በታች ያሉ አፍሪካ ሀገሮች በሙሉ ወጣቶቹ በይበልጥ ጸረ ኢምፔሪያሊስት ጸረ አዲስ ቅኝ አገዛዝን አስመልክቶ የሚሰጡትን አስተያየት ስንሰማና በእኛ በኩል ያለውን ገና የሀገሩን ፖለቲካ እያቦካ ያለውን ሁኔታ ስናይ በጣም የምናዝንበትና የምናፍርበት ሁኔታ አለ እና እስቲ እሱን አስመልክተ ምክንያቱም አሁን ያለንበት የዓለም ሁኔታ ያንን እየጋበዘ ነው ያለው እና ይህ አሁን የጠቀሱትን ጸረ ኢምፔሪያሊስት እና ጸረ አዲሱ ቅኝ አገዛዝን በሚመለከት የሚሰጡ አስተያየቶች ላይ በሀገራችን ያለው የውጭ ጉዳይ ሚኒስቴር መስሪያ ቤቱም ሆነ ከሌሎቹ አካባቢዎች ያለው አሳፋሪ ሁኔታ በተባበሩት መንግስታት ድርጅት በኢጋድ በሚባለው በአፍሪካ አንድነት ድርጅት ውስጥ በኩልም ምክንያቱም ብዙ ስብሰባዎች እና የዓለም አቀፍ ሁኔታዎች የሚታዩበት ስለሆነ እስኪ ይህን አስመልክተ።
ኦኬ። እሺ፣ አመሰግናለሁ። በመጀመሪያ ሁላችሁም በተከታታይ በደንብ አድርጋችሁ በገለጻችሁት የኦርቶዶክስ ቤተክርስቲያን እና ጳጳሱ የተናገሩትን አስመልክቶ መስማማት ፈልጋለሁ ማለት ነው። ብዙ ይቀራቸዋል በሚለው አሁን ደግሞ ሁሉን ነገር እየሸራረፉ እንደው ራቁታቸውን የቀሩበት ሁኔታ አለና ከእንግዲህስ በቃ ብለው ህዝቡን አስነስተው በመንግስት ላይ የማያዳግም እርምጃ እንዲወስዱ እንመኛለን እንድናይ እንፈልጋለን። ከዛ በተረፈ ስለ ዓለም ተጨባጭ ሁኔታ፣ ስለ አካባቢ ተጨባጭ ሁኔታ፣ በተለይ ደግሞ የሬድሲ አካባቢ የቀንዱ አካባቢ አስመልክቶ ከኢንተርናሽናል በዓለም አቀፍ ደረጃ ካሉት የተለያዩ ኃይሎች እና እነሱ የሚያደርጉት ኮንፍሮንቴሽን በዛ አካባቢ ምን ያህል በኢትዮጵያና በአካባቢው ላይ ሊያሳድረው የሚችለውን ተጽዕኖ አስመልክቶ ብዙ ጊዜ የምናወራ ኢትዮጵያ ወዴት ውስጥ ነበር የምታስታውሱ ከሆነ የአሜሪካንን ተጽዕኖ እንትን በማለት የእንትን ወርልድ ባንክ አይኤምኤፍ እያለን እንደገና ደግሞ አረቦቹ፣ የእስራኤሎቹ፣ የኢራኖቹ ኢንፍሉዌንስ አሁን ደግሞ የራሻና የአሜሪካ ከጀርባ መሆን የቻይና መምጣትና እነኚህ የጠቀስ ናቸውና ከዛም በላይ የሚሆኑ ሀገሮች በጅቡቲ አካባቢ የጦር ካምፕ መመስረታቸው ሁሉ ይህን አስመልክቶ አሁን አንተ እንዳልከው በኢንተርናሽናል ስቴጅም ይሁን በየአጋጣሚ ሁኔታ የፎሪን ፖሊሲን የኢትዮጵያን የፎሪን ፖሊሲ አስመልክቶ አስታይም የተደረጉ ሰዎች ሲያረጉት አላየንም። እንኳን እነኚህ ምንድን ነው በዩቲዩብ በምናምን በሶሻል ሚዲያ የሚለፈልፉት ይቅርና ማለት ነው። አሁን ግን እንደዚህ ማረጋቸው ምን በጣም ይገርመኛል። ራሱ የአካባቢውን ተጨባጭ ሁኔታ ምናምን ብለው ያን ደግሞ ኮንፍሮንት ለማድረግ ያን ደግሞ ቻሌንጅ ለማድረግ ያውን ማን ነው የምትለው አብይ የወደብ ነገር አነሳ ብሎ በወደብ ዙሪያ ሲጮሁ ማየቱ ራሱ አትሊስት እንዴ የኢትዮጵያ ሁኔታና የዓለም ተጨባጭ ሁኔታና ወረቤት አገሮች የሚባለው ነገሩ ሁሉ የተያያዘ ነው ብለው ለመናገር መሞከራቸው የሚገርም ሆኗል ማለት ነው። እና አሁን የውጭ ጉዳይ ሚኒስትርን አስመልክቶ ወይም መስሪያ ቤቶችን አስመልክቶ ብዙ ሰዎች የሚቀባጥሩ አሉና ካሁን በፊት ስሙ ብዙ ጊዜ አያዘኝም እነ መለስ ዜናዊ ወደብ አስፈልገንም ባሉበት ጊዜ ወደብ አስፈልግም የአንድ ሀገር እድገት የሚለካው በህዝቡ ኢንቮልቭመንት ነው መንግስት በሚያወጣው ፖሊሲ ወዘተ ወዘተ ያለ ይቀባጥር ነበር። ወደብ በአገር ግንባታ ላይ ሊያሳድረው የሚችለው ተጽዕኖ ብዛም ነው ምንም የለም ያለው አሁን ደግሞ ተገልብጦ ሌላ እያወራ ነው ያለው ማለት ነው። አብሮ ተገልብጦ ሲያወራ ደግሞ የሰማሁት በሚገርም ሁኔታ ይሄ ናሽናል እንትን የብሔራዊ ጥቅም የሚባል ነገር የሉዓላዊነት የሚባል ነገር የሀገር ግዛት አንድነት በሚለው ዙሪያ ይህ እኮ ለድርድር የሚቀርብ አይደለም አይነት ነገር ሲናገር ታጀብ። ምክንያቱም እንደነኛ አይነት ቋንቋዎች እና እንደነኛ አይነት ኮንሴፕቶች ደግሞ በወያኔ የተከለከለበትና አገር የሚባል ነገር እንዳታነሱ ብለው ፖለቲካ ማለት በሁሉም ነገር መደራደር ይቻላል ብለው እንዲሁ የሸቀጥ ማርኬት በማስመሰል ነበር ወያኔ የኢትዮጵያን ፖለቲካ የቃኘው ማለት ነው። በርግጥ ወያኔዎቹ ወደ ትግራይ ከሄድ አያስገቡም ግን ናሽናል ኢንተረስት የሚባለውን ሁሉ እያወሩ ነው። ይሄ ለምን ሆነ በሚባልበት ጊዜ አሁንም ለማወናበድ ነው። ይሄ ቀይ ማለት የቀይ ባህር እና በዛ አካባቢ ያለው ሁኔታ በአሁኑ ጊዜ ከመቼውም ጊዜ በለጠ ውጥረት አለበት ምንም ጥያቄ የለውም። አሁን እንትና የመኖቹ እንትን እያሉ መርከቦችን እያያዙ ነው አይደለም እንዴ? እስራኤል ደግሞ ወደ እስራኤል እየተኮሱ ነው። ቀድም ልክ አንተ እንዳልከው ደግሞ ኢራንን ለመምታት ፕሮክሲዋሉን ለመጠቀም አሜሪካኖቹ ከመቼውም ጊዜ የበለጠ ይህን አጋጣሚ ለመጠቀም እየተሯሯጡ ነው። ኦኬ እነሱ ኢንፍሉዌንስ የሚያረጉትና ሞቢላይዝ የሚያረጉት አካባቢ ውስጥ አሁን 30 ሚሊዮን ዶላር እንኳን ለመክፈል አቅቷት እየተሽመደመደች ያለች ሀገር ሌላ ቻሌንጅ ፈጥራለሁ ብሎ ወደ ሶማሊላንድ ወደ ምናምን መግባቱ ምንድነው ሲባል እንግዲህ ቀድም የተጠቀሰ ነገር ነው። በእውነቱ የሰውዬ ኃላፊነት ቢኖር ከልቡ የሚሰራ ቢሆን ኖሮ ኢትዮጵያ በሚለው ዙሪያ ብንሄድ ኖሮ በዓለም አቀፍ ደረጃ እንደ ሀገር መገንጠሏን ሪኮግኒሽን ያላገኘችን ሀገር ያው ደግሞ ሴንሲቲቭ በሆነው በኢትዮጵያ አካባቢ ተቀብሎ ባልተንዘታዘተ ነበር ማለት ነው። ይሄን ለምን አደረገ በሚባልበት ጊዜ ሌላ ትርጉም ምንም ሌላ እንትን የለም። ያደገው ወያኔ ውስጥ ነው ከወያኔ ደግሞ የተማረው ነገር ምንድን ነው? ቴንሽን በሚመጣበት ጊዜ የህዝቡ ትኩረት በመንግስት ላይ እንትን ሆስታይል እየሆነ በመጣ ጊዜ አቅጣጫ ለማስቀየር አጀንዳ ይፈጥራል፣ መፈክር ያመጣል። ያን ነው ለማድረግ የሚፈልገው። አንፎርቹኔትሊ ግን ወያኔ የተበላበትን እቁም እሱ በላበት አለው ብሎ ስለሚያዘተዝት እንደገና የተናገረው ነገር በራሱ ላይ ባርቆ ራሱን ቀውስ ውስጥ ነው እየዘፈቀው ያለው ለማለት ነው። አመሰግናለሁ።
በጣም ጥሩ። እንግዲህ የዚህ በባለሳለፍነው ሳምንት ባለፉት ዜናዎች ላይ ስንነጋገር የመጨረሻውን ጥያቄ እንግዲህ ለአቶ ፍሬሰው አቀርባለሁ። ቅድም ያልኩት ተጠቅሻቸው የነበረው እንድትነትኑ ሪጎር ዜካ ብዮ የነበረው እንዳለ ሆኖ አቶ ፍሬሰው በዚህ ባሳለፍነው ሳምንት ውስጥ ትንሽ ወደፊት ላይ ወደ በኋላው ላይ በአዲስ አበባ ከተማ አስተዳደር ውስጥ ይሰራሉ የተባሉ ሰዎች ፈተና ተሰጥቷቸው ፈተናውን ያለፉና የወደቁ አንፈተንም ያሉ የመሳሰሉት ስታቲስቲክስ ወጥቶ ነበር እና በመጀመሪያ ደረጃ በሁለት አይነት ፈተና ነው የተሰጠው ነው የተባለው። አንደኛ በአስተዳደር ውስጥ ላሉ ሰዎች እና ከነሱ በታች ደግሞ ያሉ ደግሞ በቴክኒካል ስራዎች ላይ ለተሰማሩ ተሰጠ የተባለው ፈተና ነው። የፈተናው ማለፊያ በቴክኒካል ውስጥ ላሉ 50% ሲሆን በአስተዳደር ክፍል ውስጥ ላሉ ደግሞ 60% ሆኖ ተብሎ ነው። እንግዲህ በመጀመሪያ ደረጃ ቀደም ሲል ይሄ ከመምጣቱ በፊት የተባለው ሁኔታ አለና በአዲስ አበባ ውስጥ በማንኛውም መስሪያ ቤት ውስጥ የአንድ ብሔር አባላት ከ40% እንዳይበልጡ የሚል ነገሮች ከተነሱ በኋላ ነው ይሄ ፈተና የሚለው ነገር የመጣው እና የተሰጠው ፈተና ወደቁ ከተባሉት ውስጥ በቁጥራቸው ከ50% በላይ ተፈታኞች በአስተዳደሩ ክፍል ውስጥ እና ከዛኛውም ውስጥ ያሉት ከሁለቱም በኩል የወደቁት የተባሉት ከ50% በላይ ናቸው። እና ምንድን ነው እየተደረገ ያለው? ከአሁን ወዲያ የሚቀጠሩትስ እውን ይህ ፈተና ተብሎ የተሰጠት ስራ ስትቀጠር ፈተና ትሰጣለህ እንጂ ስራው ላይ እያለህ ደግሞ በስራ ጠባይ የምትሰራውን በትክክል ፈጽመሃል አልፈጸምክም ተብሎ ከስራ ከአንተ የተሻለ ሰው መጥቷል ተብሎ ይቀጠራል ይመደባል እንጂ አሁን የተደረገውን ይህ የተሰጠ የተባለውን ፈተና አስመልክቶ የምትሰጠን አስተያየት ካለ አቶ ፍሬሰው?
አመሰግናለሁ። መቼም ኢትዮጵያ ውስጥ ንቸርቻለሁ በፈተናም ተወዳድሬ ስራ ተቀጥሬ ያለው ብዙ አመት የሚኖርኩበት እንትን በዚህ ነው። ሁላችን ሁለት ሶስት መስሪያ ቤት ወደ አራት መስሪያ ቤት ቀያይሬ ያለው እና በሄድኩበት ቦታ ወይም በሄድንበት ቦታ ሁሉ የመስፈርት አሟልቶ መገኘትና ፈተናን ማለት ነው አንዱ እንትን። እነኚህ ሰራተኞች ይህንን አሟልተው የተቀጠሩ ናቸው ከዚህ በፊት እና የሰራተኛ ይሄ ሲፒኤፍ የሚባለው የመንግስት ሰራተኛ ማስተዳደሪያ ህግም አለ። ያዝ እንግዲህ በምን ሁኔታ ላይ እንዳለ አላውቅም። እነኚህ ዛሬ የተቀጠሩ ሰራተኞች ይሄንን መስፈርት አሟልተው የተቀጠሩ እንደሆኑ ለማንም ግልጽ ነው። ነገር ግን እንዴት ላባራቸውና እንዴት የራሴን ሰዎች ልተካ? እንግዲህ ቅጥር እድገት ዝውውር ስንብት የሚባል ራሱን የቻለ ደንብ ያለው ሲሆን ይሄ ከማንኛውም ደንብ ውጭ ነው። የፈለገውን ለማባረር የፈለገውን ለመፍጠር ከእንግዲህ ወደ ተወዳድሮ የሚቀጠር የለም። ኦሮሞውን ብቻ ነው የሚያስፈልገው። በቃ ለኦሮሞች ቦታውን ሰጣለሁ ብሎ የተነሳ ጉዳይ ነው። ስለዚህ ያለፈ እዚህ ላይ እንግዲህ እጅግ መረን የወለቀቀ አሰራርና አይን ያወጣ አሰራር እንዴት ነው አሞራዋን ለመብላት ጅግራ ይሏታል እንደሚባለው ያንን ነው ይሄ የኦሮሞማ ስርዓት እየፈጠረ ያለው። ቀደም ሲል ተናግሯል። ምንም አደናገር የለም። የአዲስ አበባ ህዝቡም ሆነ የአዲስ አበባ ከተማ ነዋሪዎች የከነማ ነዋሪዎች ማህበር ጽህፈት ቤቱ ሲቲው ራሱ ያሉ ሰራተኞች በሙሉ ለራሳቸው ማወቅ ነበር። ብዙ ጊዜ በኢትዮጵያ ውስጥ መዘናጋት አለ። ከዚህ ቀደም የህንፃ ኮንስትራክሽን ሰራተኞችን የወያኔ ያለ አንዳች ጉዳይ ለስንት ዘመን የኖሩ ሰዎች ሲያሰናብት ኡ እያለን ነበር እኛ። እንደውም በዘመቻ መልክ ግን ሲያሰናብታቸው በኋላ የረሃብ አድማ ተደርጎ ምን ተደረገ አለማጥፋት ምንም ነገር ማድረግ አሁን እንደውም የተመቻቸ ለጥቃት ተመቻቸ የተቀመጡ ናቸው። መላ የአዲስ አበባ ህዝብ ሆነ የኢትዮጵያ ህዝብ እየታወቀ ይህንን ማስቆም ሲችሉ ዛሬ በፈተና ስም ሰዎችን ማፈናበት ማፈናቀል ከተራቸው ማባረር የተለመደ ተግባር ነው በምን ላባራቸው እቺን አሞራ ለመብላት እንዴት አርጊ ምን ስም ልስጣት አይነት ነው የፈተናው አካሄድ እንጂ ምንም ይሄ ነው ሊባል ብዙ ተብሏል በዚህ ጉዳይ ላይ ብዙ መግለጫ ወጥቷል ግልጽ የሆነ ነው ምንም የተደበቀ ነገር የለም ፈተና ማደናገሪያና ማስመሰያ ነው እንግዲህ በኔ በኩል በዚህ በኩል ምለው ይሄን ሰው ቀደም ሲል ለተነሱት ጥያቄዎች ግን የዚህ የቀይ ባህር ሽብርና የእስራኤል ፓለስቲን ፖለቲካን በተመለከተ አብዛኛው የተባለ ስለሆነ አንዳንድ ነጥቦችን ብቻ ብዬ ልለፍ ጊዜ ላለመውሰድ አንደኛ እስራኤልና የፓለስቲንን ጉዳይ በተመለከተ የሁለት መንግስት መስረታና የእስራኤል ዋስትና የደህንነት ዋስትና እዛ ላይ መረጋጋት አለበት በሚለው መርህ ሁላችንም ምንስማማ ይመስለኛል ሌላ በዚህ በቀይ ባህር ጉዳይ ላይ የአሜሪካ መራሽ የሰራዊት በዛ አካባቢ መሰማራት ራስን የቻለ ሌላ ተልእኮ ያለው ከዚህ ከቀይ ባህርን ከማረጋጋት አልፎ ወደፊት ሊፈጠው የሚችለው መዘዝና አሁን ቀደም ሲል አቶ መለስ በኢራን ሁኔታ እንደገለጸው ያን ሁሉ የሚቆጣጠር ነው በዚህ ላይ የየመን ሁኔታ አለ በሶማሌ የሶማሌ ሁኔታ አለ ቀደም ሲል ደግሞ የነበረውን የፓይረቶችን ጉዳይ ሳነረታ አሁን ደግሞ አልሻባብ በዛ በኩል አንዱ ኃይል ነው የኢትዮጵያ የወደብ አልባነት ጥያቄ አሁን መለስኩ የሚለው በሚለው በቀይ ባህር በኩል ሳይሆን በኤደን ባህረ ሰላጤ በኩል የተደረገ ስለሆነ ለኢትዮጵያ ተቃሚነትና ጉዳቱ ቀደም ሲል የተሰነሰነ ስለሆነ አሁንም እናብይ ይሄንን ጉንጫልፋ ፖለቲካ የጀመሩት ለራሳቸው የመኖርና ተጽዕኖ ለማሳደግ እንደሚችሉ ለማሳየት እንጂ ለኢትዮጵያ ወደብ ተቆርቆሮ እንዳልሆነ ሁላችንም እናቃለን። የኤርትራ ደግሞ ከፍ ያለ መሳሪያ ታጥቆ በዛ በኩል መገኘትና በጅቡቲ የሰፈረው በርካታ የሃያላን ጦር እነኚህ ሁሉ ነገሮች አብረው በሳቢ ውስጥ የሚገቡ ሲሆን ኢትዮጵያ ይሄንን ሁሉ የመጠነ ፖለቲካ ያራመደች ነች ወይስ አሁንም እንደሚለው ያብይ አህመድ የባህር ኃይል አላቶ የሚለው ነገር ሁሉ ይሄ እንግዲህ ገና የሚታሰብ የትናየት የሚያስኬድ ብዙ ነገር የሚያሰራ ሲሆን በእንዲህ አይነት በተተራመተ ሁኔታ ላይ የሚታሰብን ጉዳይ ሆኖ አይደለም። የኢትዮጵያ የወደብን ችግር ለመቅረፍ የሚከድበት መንገድ ብዙ ምሁራኖች ያጠኑትም እያጠኑም ያለ ይሄድበትም ያለ ሲሆን እሱ ግን ከዛ ውስጥ ያልሆነ ጫፍ መዙ አሁን አካባቢውን ትርምስ ውስጥ በመጨመርና አሁን አፋዛል እንዳለው የኦሮሞ ብሔረሰብ በዛ አካባቢ መገኘት ቀደም ሲል በዛ አካባቢ መለስ ዜናዊ ሱማሌን በወረረበት ጊዜ ያደረሰውን እናቃለን። ይሄም ኮንፍሬት ጥፋት እንዲደርስና ለማድረስ ቅራኔዎች በአካባቢው እንዲባባሱ ሳስብ እየረጨን ያለው እንግዲህ እነኚህን ሁሉ ታሳቢ አድርገን ወደፊት በአካባቢው ያለው ትርምስ የሚቆምም አይደለም የሚቀጥል ነው። የኢትዮጵያ የዲፕሎማቲክ ሚሽን ደግሞ ከምን ጊዜውም በላይ የሞተና ሰው አልባ የሆነበት ጊዜ ነው እና ይሄንን ነገር ለመመጠን ሆነ ማንኛውንም ነገር ጊዜውን የዋጀ የፖለቲካ አካሄድ ለመጀመር ይሄንን አሁን ያለውን መንግስት ከስልጣን ማሰናበትና ህዝባዊ የሽግግር መንግስት አቋቁሞ እነኚህን ሁኔታዎች ሀብሎ መጀመር እንደሚያስፈልግ ነው የሚታየኝ። አመሰግናለሁ።
ሁለተኛውን ክፍል በሰኞ ዝግጅታችን እናቀርባለን።